ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንስሳት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በሐማቱማ ተደርሶ በሕይወት ታደሰ የተተረጎመው የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች ከሚለው መጽሐፍ የመሐይሙ አሻጥረኛ መዝገብ ትረካ እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ። በሐረር በሶማሌና በኦሮሞ ብሔረሰቦች መካከል ያለው ግጭት አልበረደም። የተፈናቃዮቹ ቁጥር በጣም ጨምሯል። በኦጋዴን በደረሰው ድርቅ ምክንያት በሚሊዮን የሚቆጠሩ ዜጎች አስቸኳይ እርዳታ እንደሚያስፈልጋቸው ተገለጸ። የሳውዲ አረቢያ መንግስት የመኖሪያ ፈቃድ የሌላቸውን የተለያዩ አገር ዜጎች ለማስወጣት የጊዜ ገደቡን ለ30 ቀናት አራዘመ። ዝርዝሩን እነሆ። በሐረር ክፍለ ሀገር በተለያዩ ከተሞች የተባረሩ የኦሮሞ ተናጋሪና የሶማሌ ተናጋሪ ዜጎች ቁጥር ከ50,000 በላይ የደረሰ መሆኑን አንዳንድ ምንጮች ገለጹ። መፈናቀሉ እስከ ቅዳሜ መስከረም 6 ቀን የቀጠለ መሆኑ ሲታወቅ የተፈናቃዮቹ ቁጥር ያልተቋረጠ ሲሆን በአንዳንድ ክፍሎች ግምት ቁጥሩ ከ100,000 በላይ ሊሆን ይችላል ተብሏል። ከአካባቢው መረጃ አገኘው የሚል የዜና ምንጭ እንደገለጸው ከጅጅጋ፣ ከቶጎ ጫሌና ከቀብሪ በያህ የሶማሌ አካባቢ ከተሞች እንዲሁም ከሶማሊላንድ ተባረው ጭናክሰን ከተማ የገቡትን የኦሮሞ ተወላጆች ቁጥር ግምት 25,000 ሲያደርሰው ከእነዚህ ቦታዎችና ከሌሎች ከተሞች ተፈናቅለው ወደ ሐረር ተጉዘው የሰፈሩት ግምት 22,000 የደረሰ መሆኑም ይገለጻል። ከአፍደም፣ ከሲቲ፣ ከአይሻና ከሁርሶ አካባቢ ተባረው ድሬዳዋ የገቡት ደግሞ 12,000 እንደሚገመቱም ተገልጿል። ተፈናቃዮቹ በሰፈሩባቸው ከተሞች በህዝብ በኩል ከፍተኛ እርዳታና ትብብር የተደረገላቸው ቢሆንም የእርዳታ ሰጪ ድርጅቶች ይህን ተግባር ካልተኩ ከፍተኛ ችግር ሊከሰት እንደሚችል ተገምቷል። ቅዳሜ በሐማሬሳ ከተማ የወያኔ አጋዚ ጦር በከፈተው ተኩስ 10 ተፈናቃዮች መገደላቸውና ሌሎች 20 መቁሰላቸውን ምንጮች ዘግበዋል። የኖርዌይ የስደተኞች ካውንስል የተባለው ተቋም አርብ መስከረም 5 ቀን ባወጣው መግለጫ በኦጋዴን አካባቢ 3.3 ሚሊዮን ዜጎች የምግብና የሌላ አገልግሎት እርዳታ የሚያስፈልጋቸው መሆኑን ገልጿል። ተቋሙ ንጹህ የመጠጥ ውሃ በማቅረብ በአስቸኳይ የጊዜ መጠለያ፣ የአካባቢና የሰውነት ንጽህና አገልግሎትና የውሃ ማጥራት መድኃኒቶችን እየሰጠ ቢሆንም በተላላፊ በሽታዎችና በምግብ እጥረት የሚጠቃው ዜጋ ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱን ገልጿል። ባለፉት 9 ወራት ብቻ 34,000 የሚሆኑ ዜጎች በተቅማጥና በሌሎች ተላላፊ በሽታዎች መጠቃታቸውንና የሕክምና አገልግሎት የተሰጣቸው መሆኑንም ጠቅሷል። ለ3 ተከታታይ ዓመታት አካባቢው በቂ ዝናብ ባለማግኘቱ አሁንም ከፍተኛ ችግር መከሰቱን ጠቁሞ እስካሁን ከ2 ሚሊዮን በላይ የቀንድ ከብቶችና የቤት እንስሳት መሞታቸውንና በሚቀጥሉት ወራትም ከፍተኛ ችግር ሊከሰት እንደሚችል ዘርዝሯል። የሳውዲ አረቢያ መንግስት በአገር ውስጥ የሚገኙትን የመኖሪያ ፈቃድ የሌላቸውን የተለያዩ አገሮች ዜጎች ለማስወጣት ቀነ ገደቡን በድጋሚ ለ30 ቀናት ያራዘመ መሆኑን ገልጿል። ከዚህ በፊት በሳውዲ ካለመኖሪያ ፈቃድ ከሚኖሩ ከ400,000 በላይ ኢትዮጵያውያን ስደተኞች መካከል ተመለሱ የተባሉት ከ60,000 የማይበልጡ መሆኑ የሚታወስ ሲሆን የአሁኑም እቅድ ኢትዮጵያውያንን ወደ አገራቸው በማስመለስ በኩል እምብዛም ውጤት አያመጣም የሚል ግምት አለ። የኢትዮጵያ የባህር ትራንዚት ድርጅት ምክትል ኃላፊ የነበረው መስፍን ተፈራ በሙስና ተጠርጥሮ በቁጥጥር ስር መዋሉ ተገልጿል። ግለሰቡ በቁጥጥር ስር የዋለው ሌሎች የሥራ ባልደረቦቹ በተመሳሳይ ወንጀል ተጠርጥረው በቁጥጥር ስር በዋሉ በ15ኛው ቀን ነው። ከድርጅቱ በሙስና ተሰርቋል የተባለው የገንዘብ መጠን 774 ሚሊዮን ብር ነው። እስካሁን ከተለያዩ መስሪያ ቤቶችና የንግድ ተቋሞች በሙስና ወንጀል የታሰሩ ሰዎች ቁጥር ከ125 በላይ የደረሰ ሲሆን ለ25 ዓመታት በሙስናው ከተጨማለቁት ቱባ የወያኔ ባለስልጣኖች መካከል አንድም ያልተያዘ መሆኑ ታውቋል። ዜናው በዚሁ ያበቃል።
ከመ መጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓ.ም ተመረተ በህይወት ታደሰ ተተረጎመ 2007 ዓ.ም ተመረተ የማህይሙ አሻጥረኛ መዝገብ የተፈጠነ የፍርድ ሂደት የምትፈልግ ከሆነ ቀልድ የማያውቅ ወታደራዊ ዳኛ ሊኖርህ ይገባል። እኔ በምኖርበት ከፍተኛ ውስጥ ባለው ፍርድ ቤት የተሰየመው ዳኛ ሌላ ማንም ሳይሆን ሻለቃ አይተንፍሱ ሙጬ ነበር። ማሰሮ የመሰለ ቦርጭና የህፃን ልጅ ፊት ያለው ባርባዎቹ አጋማሽ እድሜ ላይ የሚገኘው ሻለቃ የቻርሊ ቻፕሊን አይነት ጺም ቢኖረውም ጺሙ ግን ከትንሹ ዱርዬ ይልቅ ያንን ማይን ካምፕ የጻፈውን ጨካኝ ግለሰብ ወደ አእምሮ የሚያመጣ ነበር። ኦጋዴን በነበረው ክፍለ ጦር ውስጥ መድፈኛ የነበረው ሻለቃ አይተንፍሱ በታላቁ ሊቀመንበራችን ላይ ፍጹም እምነት ለተራ ዜጎች ለምሁራን ለማቹና ለሶማሌዎች ደግሞ ፍጹም ጥላቻ የነበረው ሰው ነበር። ምንም እንኳን ለተወሰኑ አመታት የመደበኛ ትምህርት እንደተከታተለ ጭምጭምታዎች ቢኖሩም በኋላ ላይ ውስጣዋቂዎች ነን የሚሉ እንደነገሩኝ ግን ያጠናቀቀው መጻፍና ማንበብን ነው። ከዚያ ያለፈ ማንኛውም ጉዳይ የሚፈጸመው በደመ ነፍስ ነው። አዎ ሻለቃው ኢዲያሚንን እንደ ጣዖት ያመልከው እንደሆነ ለማጣራት ሞክሬ ነበር፣ ግን ምንም ፍንጭ አላገኘውም። ፍርድ ቤቱ አስደናቂ በሚባል ሁኔታ ንጹህ ነበር። ከፍ ባለ መድረክ መሰል ቦታ ላይ የዳኛው ጠረጴዛና መደገፊያው ከፍ ብሎ የተሰራ ወንበር ነበር። ኢትዮጵያ የጁሪ ስርዓት ኖሯት አያውቅም። ሶስት ዳኞችን የመሰየም አሰራር ደግሞ በአሁኑ መንግስት እንደ ብክነት የሚወሰድ ነገር ነው። ከዳኛው በታች በስተግራ በኩል አሮጌነቱና ምቾት አለመስጠቱ የፍርዱ ሂደት ምን ያህል ፈጣን እንዲሆን እንደተፈለገ የሚጠቁም ወንበር ያለበት የመስክሮች መቀመጫ ቦታ ነበር። ለነገሩ ኢትዮጵያውያን ድሮም ቱሪናፋቸውን የሚለቁት መቀመጫቸውን ለምቾት ካስተካከሉ በኋላ ነው። በስተቀኝ በኩል ከዳኛው ፊት ለፊት የአቃቤ ሕግ ጠረጴዛ ከሁለት ወንበሮች ጋር ተቀምጧል። አንዱ የረዳቱ ነው። በግራ በኩል ደግሞ የተከላካይ ጠበቃው አንድ ወንበር ብቻ። በፍጹም ጀርባቸውን መሰጣጣት የሌለባቸው ተቀናቃኞች እንደመሆናቸው መጠን የአቃቤ ሕግና የተከላካይ ጠበቃው አቀማመጥ ፊት ለፊት እንጂ ሁለቱም ፊታቸው ወደ ዳኛው በሆነበት መልክ አይደለም። ለተመልካች የተተወው ግፋቢል 20 መቀመጫዎችን ያካተተ ትንሽ ቦታ ነበር። በመሆኑም በየጠዋቱ ባዶ መቀመጫ ለማግኘት ሰልፍና ብዙ ግፊያ ነበር። ሁኔታውም በኋላ ላይ አዲስ የጉቦ ምንጭ ሆኖ ነበር። የችሎቱን አስከልካይ ወንበር እንዲይዝልህ ገንዘብ በማስጨበጥ ሁለት በዚህ ሁኔታ ጉቦ የተቀበሉ አስከልካዮች ኋላ ላይ ራሳቸው ለፍርድ ቀርበው በሻለቃ አይተንፍሱ ነፃ በመለቀቃቸው ዳኛው ራሱ ጉቦን ይጋራቸው ነበር ለሚል አቤቱታ መናፈስ ምክንያት ሆኖ ነበር። ምንም አይነት የፍርድ ቤት ቃለ ምልልስ መዝጋቢ ወይም ጸሐፊ የሚባል አልነበረም። ሁሉም ማለት ይቻላል በቀይ ሽብር ወቅት ድራሻቸው ጠፍቷል። እንዲያውም አንድ የዩኒቨርሲቲ ጓደኛዬ ስለ ፍርድ ቤት ጸሐፊዎች የግራ ዘመም ህቡ ፓርቲዎችን የመቀላቀል አዝማሚያ አንድ ጽንሰ ሐሳብ ለማዳበር ሞክሮ ነበር። ያ ግን ሌላ ታሪክ ነው። ዳኛይ ተንፍሱ የተሰየመበት ልዩ ችሎት በሚከፈትበት ቀን በሩ ላይ በቀድሚያ ሰልፍ ከያዙት መካከል አንዱ እኔ ነበርኩ። ጠበቆቹን ዳኛውንና ተከሳሾቹን በቅርበት ማየት በምችልበት ሁኔታ ፊት ለፊት መቀመጫ ማግኘት ችዬም ነበር። እንደተለመደው ተመልካቹ በቅድሚያ እንዲገባ ተፈቀደለት። ከዚያም ጠበቆቹ ብዙ ሰው እንደሚለው በጥቂት ዶክመንቶችና በብዙ ሳንድዊቾች በታጨቁ ትልልቅ ቦርሳዎች ጋር መጡ። በመቀጠል የሚመጣው ዳኛው ሲሆን ከወንበሩ ጀርባ ባለ በር በኩል ወደ ችሎቱ ይገባል። እሱ ሲገባ ሁሉም ሰው ይነሳል። ዳኛው ከመቀመጡ በፊት መቀመጥ የተከለከለ ነው። ከዚያ የችሎት አስተናባሪው ችሎቱ ተሰይሟል በማለት ያሳውቃል። እናም ልክ መዝገቡ ተጠርቶ እንዳበቃ ተከሳሹ ወደ ችሎቱ እንዲገባ ይደረጋል። ተከሳሹ ወደ ችሎት የሚገባበት በር በቀጥታ የሚያመራው ወደ አንድ ከብረት ፍርግርግ የተሰራ ቤት ነው። አዎ፣ ይህን ወደ መጨረሻ ላነሳው ነበር። የተከሳሹ ማረፊያ ቤት ከብረት ዘንጎች የተሰራ ይሁን እንጂ ያው ተለቅ ያለ ሆኖ እንደ ዶሮ ቤት የተገነባ ነበር። ሁለት በሮች ነበሩት። አንደኛው ተከሳሾች ጉዳያቸው እስከሚቀርብ እየጠበቁ ወደሚቆዩበት ውጪ ወዳለ ክፍል የሚያስገባ ሲሆን፣ ሌላኛው ደግሞ ከውጭ መቆለፍ የሚቻል ሆኖ በምስክሮች መቀመጫና በተከላካይ ጠበቃው መቀመጫ መሃል አድርጎ ወደ ችሎቱ የሚያስገባ ነበር። ክላሽንኮቭ የታጠቀ ፖሊስ በሩ ላይ ይጠብቃል። የብረት ቤቱ ውስጥ አንድ ወንበር ተቀምጧል። እስረኛው መቀመጥ ይችላል። ይህ ሁሉም ማወራላችሁ በኋላ ጊዜያችሁን እንዳላባክን ብዬ ነው። በችሎቱ ውስጥ የሚታይ ነገር የለም። ስለ መፈክሮችና ስለ ትላልቅ ፎቶግራፎች ምን ይጠየቃል? እነዚህ ነገሮች በብዛት የሌሉት መንግስትማ እንዴት ራሱን ሶሻሊስት ብሎ ለመጥራት ይደፍራል? ከዳኛው ወንበር በኋላ የሀገራችን ታላቁ ሊቀመንበር ፎቶ ተሰቅሏል። እንደሚሰማው ጭምጭምታ ከሆነ አንዳንድ የተጋነነ ቀናኢነት የነበራቸውና የማርክስ የኤንግልስና የሌኒንም ፎቶዎች ከሊቀመንበራችን ጎን መሰቀል አለባቸው ብለው ሐሳብ የማቅረብ ሐሞቱ የነበራቸው ካድሬዎች አቅጣጫውን የሳተ ዓለም አቀፋዊነትና የቀጨጨ አብዮታዊ ብሔራዊ ስሜት ያላቸው በመባል ተረሽነዋል። ነገር ግን ጥበበኛው ሊቀመንበር ሩሲያኖቹን ለማረጋጋት ለማርክስና ለሌኒን ሐውልቶቹን አስገነቡ ይባላል። ምስኪን ኤንግልስ ተራውን እየጠበቀ ነው። በዚያም ሆነ በዚህ የፎቶ ቦታ የሊቀመንበሩ ብቻ ነው። በርግጥ ኢትዮጵያውያን ራሳቸውን እንደ ጥቁር የማይቆጥሩ ዘረኞች እንደመሆናቸው መጠን በእጅ ሥራ በተስተካከለው የሊቀመንበሩ ፎቶ ላይ ወይኔ እንደዚህ ቀይ ነበሩ? አላውቅም ነበር። እናንተ ታውቁ ኖሯል? ወይም ያንን ወፍራም ከንፈራቸውን ሩሲያ ሄደው በቀዶ ጥገና አስተካከሉት እንዴ? እያሉ አንዳንዶች በድብቅ እንደሚዘባበቱ ሳትሰሙ አልቀራችሁም። በእያንዳንዱ ቢሮና ድርጅት ውስጥ እንዲሰቀሉ በሕግ በተደነገገው መሰረት ሕዝብ በሚያያቸው ስፍራ የተሰቀሉት የሊቀመንበሩ ፎቶዎች ከጉርድ ፎቶ የተወሰዱ በመሆናቸው ተረበኞች ሊቀመንበሩ የሚያደርጓቸውን ሻፍት ጫማዎች በማየት አብዮቱ በአርባ ዓመታችንም እንኳ ቢሆን እያሳደገ ረጅም ያደርገናል እና የመሳሰሉ አስተያየቶችን እንዳይሰጡ እድል ነፍገዋቸዋል። ከታላቁ ሊቀመንበር ፎቶ ስር የእሳቸው ጥቅሶች የተሸከሙ ሁለት መፈክሮች የተጻፈባቸው ጨርቆች ነበሩ። አብዮታዊ ፍትህ ፈጣንና ጽኑ ነው። ባብዮቱ ላይ የተቃጣ ማንኛውም ጉዳት እንደ ቀላል አይወሰድም። ባጥፊዎች ላይ የሚፈጸም ማንኛውም ቅጣት እንደ ከባድ አይታይም። ምህረቱን ይስጠን። እንደዚህ አይነት መፈክሮች ባሉበትና የዳኛው ስም ራሱ አይተንፍሱ በሆነበት ሁኔታ በተከሳሽ ህብረት ቤት ውስጥም ይሁን ከዚያ ውጪ ያለ ሰው እንዴት ደህንነት ይሰማዋል? የኛው ታሪክ ያቃቤ ህጉን እና የተከላካይ ጠበቃውን ማንነት ማስተዋወቅን ይጋብዛል። ከአብዮቱ በኋላ በየዕለቱ ቁጥራቸው እየተመናመኑ የመጡት የሁለተኛው ዝርያዎች ናቸው። በሆነ ምክንያት የህግ ባለሙያዎቹ ተከላካይ ጠበቃ የመሆን ፍላጎት እልም ብሎ ሲጠፋ፣ በዚያው ልክ እሳት የላሱ አቃቤ ህጎች የመሆን ፍላጎታቸው ጨምሯል። በሚገባ የተደላደለው አገዛዝ ተማጓቾች እልቆ መሳፍርት የላቸውም። አቃቤ ህጉ ተራ ሲቪል ሲሆን ተከላካይ ጠበቃው ደግሞ ወታደራዊ መኮንን ነው። የራሱን ጠበቃ ለማቆም የሚያስችል የገንዘብ መጠን ያለው እስረኛ በኢትዮጵያ ወህኒ ቤቶች የማይገኝ በመሆኑ ሁለቱም በመንግስት የተቀጠሩ ናቸው። አንድ መኮንን በወታደራዊ አገዛዝ ለተከሰሰ ሰው ጥብቅና ሲቆም፣ ተራ ሲቪል ሰው ደግሞ አቃቤ ህግ የመሆኑ ጉዳይ አንዳች ፖለቲካዊ መልእክት እንዲያስተላልፍ የታሰበ ቢሆንም ውስብስቡን የኢትዮጵያን አብዮታዊ ዳያሌክቲክስ ለመረዳት ያልበቃው ተራኪያችሁ ግን መልእክቱ ምን እንደሆነ ሊነግራችሁ አልቻለም። ከልባዊ ይቅርታ ጋር። ንጉሴ ታዬ የተባለው አቃቤ ህግ አጭር ድቡልቡል ጨሌ መሰሉ አይኖቹ ላይ መነጽር የሰካ ሰው ነው። ቦግ ያለ ባለሰደርያ የሱፍ ሙሉ ልብስ ለብሷል። ቀይ ሰማያዊና አረንጓዴ ክራባቱ ደግሞ በከተማችን ውስጥ በአፍሪካ ዲፕሎማቶች በተደጋጋሚ የሚጎበኙ ቄንጠኛ የሴተኛ አዳሪ ቤቶች ውስጥ የተሰቀሉትን መጋረጃዎች ያስታውሳል። ሁለት የወርቅ ቀለበቶች በግራ እጁ ላይ ያጠለቀ፣ የጣሊያን ሻፍት ጫማዎች የተጫማ፣ በአጠቃላይ ረጅም ለመምሰልና የአለባበስ ስልትና ሀብቱን ለማንጸባረቅ የሚሞክር አጭር ሰው ነው። በኔ እይታ አዲስ የተቋቋመው የቁጥጥር ኮሚቴ አገራችንን በጉቦና በንቅዘት ደሟን እየመጠጡ ያሉትን ለማግኘት በየባንኩ ባሉ ሂሳቦች ውስጥ እና በየመኝታ ቤቱ ግራና ቀኝ እያነፈነፈ ባለበት ሰዓት በአጠያቂ ሁኔታ ያው በጉቦ የተገኘ ብሩን ለማሳየት የሚሞክር ደደብ አጭር ሰው ነው። በሌላ በኩል ተከላካይ ጠበቃው የተሻለ ጥንቁቅ ሰው ነበር። በጦር ሰራዊት ውስጥ መቶ አለቃ ሲሆን በሕግ ትምህርት ቤት ደጃፍ ሳያልፍ ለአንድ 15 ዓመታት በጥብቅና ከሰራው አቃቤ ሕግ በተቃራኒ ድሮ በፎርድ ፋውንዴሽን የገንዘብ ድጋፍ በጸረ ሶሻሊስት አሜሪካዊ መምህራን ይተዳደር በነበረው የሕግ ፋኩልቲ የዲፕሎማ ምሩቅ ነው። በአሜሪካኖች የሰለጠነ ጠበቃ በአብዮታዊ ችሎት ውስጥ። ይህ እንግዲህ አስደናቂ ተቃርኖዎችና አስቂኝ የችሎት ትዕይንቶች ይፈጥራል ብላችሁ እንዳታስቡ። መቶ አለቃ አራርሶ ጠይም፣ ረጅም፣ ቀጭንና ተራማጅ በሚባል አይነት ያለባበስ ስልት አደን የሚወጡ ሰዎች የሚለብሱትን አይነት ካኪ ልብስ የለበሰ ነበር። ትኩረት የማይስብ ምንም አይነት አብለጭላጭ ቀለበቶች ወይም የውጭ አገር ጫማዎች ያላደረገ፣ ባጭሩ የወቅቱን ጠረን አነፍንፎ ማሽተት የቻለ ጮሌ ሰው ነው። ወደ ዋናው ታሪክ ስንመጣ ሁለት ሰዓት ሲሆን ዳኛ ይተንፍሱ ወደ ችሎቱ ገባ። ሁላችንም ተነሳን። እሱ ሲቀመጥ እኛም ተቀመጥ። ችሎቱ ተሰየመና የመጀመሪያው የክስ መዝገብ ተጠራ። ይኸውም በህዝባዊ ሶሻሊስታዊ መንግስትና በኢስሐቅ ናስር መካከል ያለው ክርክር ነበር። ከዚያ ጋዜጦቹ በኋላ ላይ የመሃይሙ አሻጥረኛ ጉዳይ ብለው የጠሩት ክስ መስማት ጀመረ። አሁን ወደ ብረት ቤቱ የገባው ኢሳቅ ናስር እጆቹ በካቴና ታስረው ነበር። በ50ዎቹ አጋማሽ የሚገኝ ኢትዮጵያዊ ነው። ቀጭን ሙሉ በሙሉ ማለት ይቻላል ሽበት የወረረው ጸጉርና የማቹን የሳውዲ ንጉስ የፋይሳልን የሚመስል አፍንጫ ነበረው። የፋይሳል አፍንጫ እንደምታስተውሉት የገዛ ጣላቶቹን ያይሁዶችን የሚመስል ነበር። ማንም እንዲቀመጥ የነገረው ስለሌለ ኢሳቅ ደምበኛው ኢትዮጵያዊ ምቾት ባልተሰማው ሁኔታ በብረት ቤቱ መሃል እንደቆመ ነበር። ራቁቱን ያለ ይመስል በካቴና የታሰሩ እጆቹ ያፈተ ስጋውን አካባቢ እንደሸፈኑ ከሱ ምንድነው? ዳኛ ይተንፍሱ አጉረመረመ። ክርክሩ ገና ከመጀመሩ ትግስቱ ያለቀና የተሰላቸ ይመስላል። አቃቤ ሕጉ ተነሳ። ተከሳሹ የተሻሻለውን አብዮታዊ የወንጀለኛ መቅጫ ሕግ በርካታ አንቀጾች በመጣስ ተከሷል። ሶሻሊስታዊ ንጽህና የሚደነግገውን አንቀጽ 189ን፣ ክብሯን ከተማችንን ማርከስን ወንጀል የሚያደርገውን አንቀጽ 245ን፣ በእናት አፍሪካ ምስል ላይ ማንኛውንም አይነት ጥቃት የሚከለክለውን አንቀጽ 764ን፣ በቀን የአልኮል መጠጥ መጠጣትን የሚከለክለውን አንቀጽ 79ን፣ በማወቅ ወይንም ባለማወቅ ከመሐይምነት ነፃ መውጣት አለመፈለግን ወንጀል የሚያደርገውን አንቀጽ 345ንና ወንጀል መስራታቸውን የማያምኑትን የሚቀጣውን አንቀጽ 622ን አስቦና አቅዶ ጥሷል። ክቡር ዳኛ፣ ማየት እንደሚችሉት ተከሳሹ አደገኛ ወንጀለኛና ለሶሻሊስት እናት ሀገራችን ጠንቅ የሆነ ሰው ነው። ለዚህም ነው ህዝባዊ ሶሻሊስታዊ መንግስታችን ለዘላለም ይደግ ይመንደግ መመሪያም የሚሆነውን ከፍተኛ ቅጣት ማለትም ቀሪ ህይወቱን በጉልበት ሥራ እንዲያሳልፍ እንዲፈረድበት የሚጠይቀው። ለመሆኑ በትክክል ምንድነው ያደረገው? ዳኛው ጠየቀ። ክቡር ዳኛ፣ ተከሳሹ ባለማወቅ ለህዝብ ግልጽ የሆነ ቦታ ላይ ሽንቱን ከመሽናት ውጭ ያደረገው ምንም ነገር የለም በማለት ቀጭን ሰውነቱ መውጣቱ እንግዳ በሆነ አስገምጋሚ ድምጽ ተከላካይ ጠበቃው ተናገረ። በቀረበው ክስ ተከሳሹ ጥፋተኛነቱን አምኗል። አቃቤ ሕጉ ግን በዚህ ተራ ጥፋት ላይ ይህን ሁሉ አንቀጽ በመጥቀስ ነገሮችን በማቅለል ጊዜ መቆጠብ ሲገባን ጉዳዩን እያጋነነ ነው። ተቃውሞ አለኝ ክቡር ዳኛ። አቃቤ ሕጉ እውነትም ስሜቱ የተጎዳ መሰለ። በታላቁ መሪያችን አምሳል የተሰራ ታላቅ ተዋናይ። ተከሳሹ ለህዝብ ግልጽ በሆነ ቦታ ከመሽናት ያለፈ ነው ያደረገው። ባልደረባዬን ለማስታወስ የምፈልገው ምንም አይነት ወንጀል ቀላል እንዳልሆነና ወንጀለኞች ከቅጣት እንዲያመልጡ መርዳት ራሱ በሕግ የሚያስቀጣ ወንጀል መሆኑን ነው። ዳኛ ይተንፍሱ መቶ አለቃ አራርሶ ላይ ፈገግ አለና ወንበሩ ላይ ተቁነጠነጠ። በግልጽ የሚታይ ጭንቀት ቢጤ ገብቶታል። አቶ ኢሳቅ የሸናው ቀበሌ ደጃፍ ላይ ነው። አዎ፣ በተወደደው ቀበሌያችን ላይ። እዚህ ላይ አቃቤ ሕጉ ንግግሩን ተውኔታዊ በሆነ ሁኔታ ጋብ አደረገውና የውንጀላው ውጤት በአድማጩ ውስጥ ሰርጾ እስኪገባ ጠበቀ። ከተመልካቹ ህዝብ መሃል ድንጋጤ የመቃተት ድምጽ ተሰማ።
ቀበሌ ጽህፈት ቤት ደጃፍ ላይ መሽናት! ሰውየው እንዲገድሉት እየለመነ መሆን አለበት።
በዚህ ችሎት ያለ ማንኛውም ሰው፣ ቀጠለ አቃቤ ሕጉ፣ የወንጀሉን ከባድነት መረዳት አያቅተውም። ቀበሌዎቻችን እጅግ የተቀደሱ ተቋማቶቻችን መካከል የሚመደቡ ናቸው። የታላቁ ሊቀመንበርና የሁሉን አዋቂው ፓርቲያችን አይኖችና ጆሮዎች እኮ ናቸው። አብዮቱን እንደጀመረ ሰሞን እኮ አብዮቱን ከአናርኪስት ጸረ አብዮተኞች ሲጠብቁ የነበሩት እኮ ቀበሌዎች ናቸው።
ቀበሌዎች እኮ ያብዩታችን ተምሳሌቶች ናቸው። ስለ ቀበሌዎቻችን ፈንናስብ እኮ ስለ ህግና ስለ ፍራት ስለ ቀሽብር እንዲሁም ያብዩታችንን ጣላቶች ስለ ቀፈደዳቸው ፍራት ማውራት አይቻለንም። እንግዲህ ከዚህ ሁሉ በኋላ እዚህ ላይ አቃቤ ህጉ ቆም ብሎ አንድ ጊዜ ተከሳሹን ገልመጥ አደረገና አቶ ይስሐቅ እዚህ ጨዋ መስሎ የቆመው ሰው ወደ ቀበሌ ጽፈት ቤት በመሄድ እና እንትኑን በማውጣት ይቅርታ ይደረግልኝ በጠራራ ፀሐይ ሸንቷል። ደግሞ ይህንን ያደረገው ግልጽ ቦታዎች ላይ መሽናት ክልክል ነው ተብሎ ከተጻፈ ማስጠንቀቂያ ስር ነው። ከዚህ በላይ አናርኪስት የሆነ ወንጀል ማሰብ እንችላለን? ቄሶች በቤተ ክርስቲያን ግድግዳ ላይ ይሸናሉ እንዴ? ሃይማኖቱን የሚያከብር ሙስሊም መስጊድ ላይ ይሸናል እንዴ? ክብር ያለው የሶሻሊስት ኢትዮጵያ ዜጋስ ቀበሌ ላይ ይሸናል? በፍጹም።
ግን ክቡር ዳኛ፣ ተከላካይ ጠበቃው በሚያስተዛዝን ድምፅ ጀመረ። ተከሳሹ የቀበሌ ጽፈት ቤት እንደሆነ እኮ አላወቀም። በዚህ ላይ ደግሞ ማህይም በመሆኑ ከላይ የተጻፈውን መሽናት ክልክል ነው የሚል ጽሑፍ ማንበብ አልቻለም። ከዚህ ውጭ አቶ ይስሐቅ የጥሩ ታማኝ ዜጋ ሬኮርድ ያለው ነው። እንዲህ አርጎም ታማኝ ዜጋ በማለት አቃቤ ሕጉ አፌዘ። ክቡር ዳኛ ከፈቀዱልኝ የጉዳዩን ታሪክ ማቅረብ እቀጥላለሁ፣ አለዚያ ባልደረባዬ የፍርድ ቤቱን ጊዜ ማባከኑን እንደሚቀጥል ነው። ታሪኩን ባጭሩ አስቀምጥ አለ ዳኛው ተከላካይ ጠበቃውን ቁጣ በተሞላበት አስተያየት እያየ። ለነገሩ ጉዳዩ በቀላሉ የሚዘጋ ነው በማለት አቃቤ ሕጉ ዘና ባለና ከበፊቱ የፍትህ መጓደል ቁጣ ጋር ፍጹም በሚቃረን ድምፅ ጀመረ። በቀን ስንት ሰዓት መተኛት እችላለሁ ብላችሁ ከምትጠይቁ ይልቅ ለሀገራችሁ 25 ሰዓት ለመስራት ያቺን ተጨማሪ አንድ ሰዓት ከየት እንደምታገኟት ተጨነቁ የሚለውን የታላቁን ሊቀመንበር ጥሪ ለመተግበር እና ሶሻሊዝምን ለመገንባት ሌሎች ታማኝ ዜጎች ደፋ ቀና በሚሉበት ሰዓት ባልደረባዬ ታማኝ ዜጋ የሚለው አቶ ይስሐቅ ከሞላ ጎደል በጠጅ ሰክሮ ቀበሌ ላይ ሲሸና ነበር። በዚህ ብቻ 3 የተቀደሱ የህግ አንቀጽን ጥሷል። በቀን አልኮል ጠጥቷል። ለህዝብ ግልጽ በሆነ መንገድ በመሽናት የሶሻሊስት ንጽህና ህግጋትን ጥሷል። ቀበሌያችን ላይ በመሽናት የተከበረችውን ከተማችንን አርክሷል። ክቡር ዳኛ እንደሚያውቁት ኢምፔሪያሊስቶችና የሀገራችን ጠላቶች በእኛ ላይ መሰረት የለሽ ፕሮፓጋንዳ ያሰራጫሉ። የሚመርጡትን መልእክት ኢትዮጵያውያን ከሽንት ቤት ውጭ የትም እንደሚጸዳዳ ኋላ ቀር አድርጎ ማቅረብን ነው። የተከበረችዋን ከተማችንንም የወዳደቁ ህንፃዎችና ሽንት ሽንትና አያህያ ፋንድያ ያህያ ፋንድያ የሚሸጡ ቆሼ ሰፈሮች ስብስብ አድርገው ያቀርቧታል። አቶ ይስሐቅ ለዚህ የስም ማጥፋት ዘመቻ የራሱን አስተዋጽኦ አድርጓል። በተጨማሪም ለታላቁ ሊቀመንበራችን ምስጋና ይግባቸውና ከተማችን የአፍሪካ አንድነት መቀመጫ ለመሆን ክብር የበቃች ናት። ስለሆነም ማንኛውም የተዋበችውን ከተማችንን ምስል የሚያዋርድ ተግባር ሁሉ የጥቁር አፍሪካን ክብር የሚያጎድፍ ስራ ነው። አቶ ይስሐቅም ይህንኑ ፈጽሟል። እናስ ሲታሰር ጥፋቱን አምኗል? በጭራሽ። በሳጅን ተሾመ ምርመራ ሲደረግበት ከሰጠው ቃል ውስጥ የተወሰኑ ነጥቦችን አነባለሁ። እንግዲህ ሳጅን ተሾመ ሲጠይቀው ለምንድን ነው በቀበሌው ጽፈት በር ላይ የሸናኸው? አቶ ይስሐቅ ሽንቴን ከዚያ በላይ መያዝ አልቻልኩም ነበር። በዚያ ላይ የቀበሌ ጽፈት ቤት መሆኑን አላወቅኩም። ሳጅን ተሾመ ለምንድን ነው በጥድፊያ መሽናት ያስፈለገ? ጠጅ ስጠጣ ስለቆየ ነው አይደል? ይስሐቅ ጠጅ አልወድም። የሆነ ሆኖ በእኔ ቦታ ላይ ያለ ሰው ዛሬ ለጠጅ የሚሆን ገንዘብ ኬት ያመጣል? ተሾመ እና ጠላን የጠጣኸው? የለም፣ ውሃ ብቻ ነው የጠጣሁት። ጠላው ጥሩ አልነበረም ማለት ነው? አይ አላውቅም፣ እንደነገርኩህ ያለህን ውሃ ብቻ ነው የጠጣሁት። በግልጽ ቦታ የመሽናት ልማድ አለብህ? ልማድ አይደለም፣ ማድረግ ሲኖርብኝ ብቻ ነው የማደርገው። ሁሉም ሰው ያደርገዋል። አንተ አታደርገውም? ጥያቄ የምጠይቀው እኔ ነኝ አንተ አይደለህም።
ቀበሌው ላይ እንድትሸና አይዞህ ያለ ማን ነው? ማንንም ቀበሌ መሆኑን አላወቅኩም ነበር። በታቁኖሯት ሸናም ነበር? አልሸናም ነበር። ለምን? እንግዲህ ስለምትፈራ ነው? አዎ። አናርኪስት ካልሆንክ በቀር ቀበሌዎችን ለምንድን ነው የምትፈራው? ምን ካልሆንኩ በቀር? አናርኪስት፣ ጸራቢዮተኛ፣ የህዝብ ጠላት። እኔ የማንም ጠላት አይደለሁም። የኢምፔሪያሊስቶችም እነሱ ደግሞ ምንድናቸው? አታውቃቸውም? የፖሊስን ጊዜ ማባከን ወንጀል እንደሆነ ታውቃለህ? ለምን ዝም ብለህ የሰራኸውን ወንጀል አታምንም? ምንም ወንጀል አልሰራሁም። ሽንት በቀበሌው ላይ ያስከው ፖለቲካው ያቋም መግለጫ መሆኑ ነው? አልገባኝም። ቀበሌው ላይ እንድትሸና የላከ ማን ነው? ማንም። ብዙ ውሃ ጠጥቼ ስለነበረ ነው። ለምን? ስለጠማኝ። ለምን? አላውቅም። ብዙ ነገሮችን አታውቅም አይደል? ግን እንትህን አውጥተ ቀበሌያችንን ማርከስ ግን አውቀህበታል። ህፃን ልጅም እኮ እንዴት እንደሚሸና ያውቃል። ግን የት እንደሚሸና የሚያውቅ ትልቅ ሰው ነው። አንተ ከህፃን የባስክ ነህ፣ ደግሞ ማይም ነህ። ለምን? ማንበብና መጻፍ ስለማልችል እኮ። ለምን? ትምህርት ቤት ስላልገባው። ታላቁ መሪያችን የመሰረተ ትምህርት እንዲጀመር አላደረጉምን? ለምንድን ነው ያልተመዘገብከው? የሚበላ ነገር ለማግኘት ስራ በማፈላለግ ተወጥሬ ነበር። በስራ አጥነት ስራ እጅግ ተወጥረህ፣ ውሃ በመጠጣት እጅግ ተወጥረህ፣ ህግ በመጣስ እጅግ ተወጥረህ። ስራ መስራት እወዳለሁ ካገኘው። ሶሻሊስት ኢትዮጵያ የስራ አጦች ምድር ናት እያልክ ነው? እንደዚህ አላልኩም። ግን እኔም እኮ ኢትዮጵያዊ ነኝ። ነህ እንዴ? እንዴት ነው የክርስቲያንና የሙስሊም ስም ሊኖርህ የቻለው? የአረብ ደም አለብህ? አይ እንደዚህ አይነት ስሞች የተለመዱ ከሆኑበት ከወሎ ነው የመጣሁት። እሺ፣ ከወሎ ነው የመጣኸው? በንጉሱ ጊዜ ወሎ ውስጥ ሺዎች በድርቅ እንዳለቁ አታውቅም? ታላቁ መሪያችንና አብዮቱ ባይኖሩ ኖሮ አንተም እዚያው በድርቅ አልቀህ ነበር። ነገር ግን የአብዮቱን ውለታ እንዲህ ነው የምትመልሰው? ቆሻሻ ሽንትህን በመሽናት። እኔ ከወሎ የመጣሁት አሁን የተጠቀሰው ድርቅ ከመምጣቱ ረጅም ጊዜ በፊት ነው። እህቴ ግን አሁን ያለውን ድርቅ በመሸሽ ከሁለት ወር በፊት መጣለች። እሺ፣ ደግሞም በስንፍና በየቦታው የምትንቀዋለል እህትም አለች። ለመዘዋወር የቀበሌ ፈቃድ አላት? ካለችበት አካባቢ ካለው የገበሬ ማህበር ፈቃድ አግኝታለች። በአገሪቱና በአፍሪካ ላይ የሰራኸውን ወንጀል ለምን ዝም ብለህ አትናዘዝም? ነገርኩህ እኮ ምንም ወንጀል አልሰራሁም። አንዴ ሽንቴን መሽናት አገርንና አፍሪካ የሚባለውን የማላቀውን ሰውዬ ጭምር እንደሚጎዳ አላወቅኩም። አፍሪካ አህጉራችን ናት። አንድ ደንቆሮ፣ ምን የሚያሳፍር ጉድ ነው! እንዳንተ አይነት ዝቃጮች ናቸው የአብዮታችንን ስም የሚያስጠፉት። እዚህ ጋር ላፍታ ባቆም ይሻላል አለ አቃቤ ሕጉ ሲያነብ የቆየውን ወረቀት በማስቀመጥ። በግልጽ እንደሚታየው መልካሙ ሳጅን እጅግ በጣም ትዕግስተኛ ሰው እንደነበረ ነው። አቶ ይስሐቅ አጭበርባሪና መልስ የማይሰጥ ችኮ ሰው ነው። ከወራዳ መሃይምነቱ ጋር ተጣብቆ ለመቆየት የሚሞክረው ጥብቅ ሙከራ ራሱ ወንጀል ነው። በተጨማሪም ጥፋቱን አላምን ብሎ ምርመራው በሶስተኛ ፖሊስ ጣቢያ እስኪቀጥል ድረስ እጅግ ብዙ ውድ ጊዜ አባክኗል። በምርመራው ወቅት ብዙ የኤሌክትሪክ ኃይል ባክኗል። የእምነት ቃል ፈልፍለው የሚያወጡት ባለሙያዎች እውነቱን ቆፍሮ ለማውጣት እጅግ ብዙ ጊዜ ፈጅቶባቸዋል። አንድ የፖሊስ ዱላ በተከሳሹ ሰውነት ተሰብሯል። እንዲያውም ጥፋት ባለማመን ወንጀሉ ላይ የመንግስት ንብረት ላይ ጉዳት ማድረስ የሚለውን አንቀጽ ልንጨምር ነበር። ይህን ያላደረግነው የሁላችንም ሰውነት የመንግስት ንብረት መሆኑን ስለተገነዘብ፣ እንዲሁም ዱላው ባለማወቅ ራሱን ይስበር ወይም የተከሳሹ ሰውነት በተንኮል ዱላውን ለመስበር በራሱ ይድረቅ ትንሽ ግራ ስለገባን። የምትለው ነገር አለህ ሲል ዳኛው ተከላካይ ጠበቃውን ጠየቀ። መቶ አለቃ አራርሶ ተነስቶ ቆመ። ክቡር ዳኛ
አላስፈላጊ ቃላትን በመደርደር የፍርድ ቤቱን ጊዜ ላባክን አልፈልግም። እኔ ወታደር ነኝ። እኛ ወታደሮች ደግሞ ከቃላት ይልቅ ድርጊት ምን ያህል ጮክ ብሎ እንደሚናገር እናውቃለን። ቢሆንም ሶሻሊስታዊ ፍትህ መሰጠቱንና የፍርድ ቤቱንም ክብር መጠበቁን ለማረጋጋት ስል መናገር ይኖርብኛል። ዲያሌክቲክስ እንደሚያስተምረን ለሁሉም ነገር ጊዜ አለው። አብዮታችንን ለመጠበቅ ሲባል ልግመኛ ትውልድን ጠራርጎ ለማጥፋትም ጊዜ አለው። ያስፈልጋግነቱ እየመረጡ ለመቅጣትም ጊዜ አለው። ለጥብቅ ማስጠንቀቂያም ጊዜ አለው። ለከባድ እርምጃና ቅጣትም ጊዜ አለው። ልዩነቶችን ዝም ብሎ ለማየትና ከኑግ ጋር የተገኘን ሰሊጥ አብሮ ለመውቀጥም ጊዜ አለው። እንዲሁም ይህን ማድረግ ከመጠን ማለፍ ስለመሆኑም በብርቱ ለማሰብ ጊዜ አለው። ለማስተማርና ለመስበክም ጊዜ አለው። እንደዚሁም ደግሞ ሰዎች በመከራቸው እንዲመከሩ ለማድረግም ጊዜ አለው። ከመቶ አለቃ አራርሱ አስገምጋሚ ድምጽና ቅድስና የተሞላባቸው አይኖቹ ጋር ሲታይ እጅግ በጣም ጥሩ አቀራረብ ነበር። ተመልካቹም እየተከታተለ ነበር። ፍዝዝ ብሎ የማዳመጥ ጊዜ ነበር። እንግዲህ እኔ ወንጀለኛ ሰው በነፃ ሲለቀቅ ማየት የምፈልግ ሰው አይደለሁም። በጭራሽ። ለተወደደችው አገሬ በኦጋዴን ደሜን አፍስሻለሁ። ልክ ጮሌው ጠበቃ አስቦት ይሆናል ብዬ እንደገመትኩት ዳኛው በግልጽ በሚታይ አድናቆት ይመለከተው ጀመር። መቶ አለቃ አራርሶ ቀጠለ። ሆኖም ይህ በትህትና ከክቡር ዳኛው ፊት የቆመው ምስኪን ደሃ ሰው ስፍር ቁጥር በሌላቸው ወንጀሎች ክስ ቀርቦበታል። ሁሉንም ወንጀሎች ፈጽሟቸዋል? አቃቢ ሕጉ ሊያሳምነን እንደፈለገው አደገኛ ወንጀለኛ ነው? ቅድም እንደተናገርኩት የተዋበ ሸለቆ አድፍጦ ለማጥቃት የተመቸ ቦታ እንደሆነ፣ ፈገግታ ክፉ ልብን ሊሸፍን እንደሚችል፣ ቆንጆ ሴት በወንዶች መሃል ምን ያህል ትርምስ ልትፈጥር እንደምትችል የማውቅ ሰው ነኝ። አቶ ይስሐቅ ግን የዚህ የምንጠላው ፊውዳል ሥርዓት ሰለባ እንጂ ሌላ ምንም አይደለም። ደሃና መሃይም ነው። ሆዱ በረሃብ ምክንያት እያጉረመረመ ትምህርት እንኳን ያለው ዋጋ አይታየውም። አፍሪካን አያውቃትም። ስለ ኢምፔሪያሊዝም የሚያውቀው ነገር የለም። የሚያውቃቸው ብቸኛ አረቦችም የመናዊ ባለሱቆችንና ነጋዴዎችን ነው። ከድህነቱ የተነሳ ጠጅ ገዝቶ ለመጠጣት ገንዘብ የለውም። እስኪ ማን ነው እዚህ ቤት ያለ ጠላ ብርቱ የአልኮል መጠጥ ነው ብሎ የሚያስብ? በዚህ መከረኛ ቀን እንኳ ውሃ ነበር የጠጣው። ለምን? ስለጠማው። እንደኔ ብዙ ውሃ የጠጣው የተራበ ሆዱን ለመሙላት መሆኑን እንኳን ለመናገር ያፈረ ይመስለኛል። ካለማወቁ የተነሳ ይሄ ብዙ ውሃ በባዶ ሆድ የመጠጣት ልምድ ብዙ እንደሚያሸናና ሆድ እንደሚያሳምም የማያውቅ ሰው ነው። እንግዲህ አቶ ይስሐቅ በደስታ የነጻይቱን ኢትዮጵያ አየር እየተነፈሰና ያለምንም ጥርጥር በልቡ ታላቁን ሊቀመንበራችንን እያወደሰ ባለበት ሁኔታ ነው የተፈጥሮ ጥሪ አድፍጦ ያገኘው። እንደ ወታደር እንዲህ አይነት የደፈጣ ጥቃት ምን ያህል መራራ አጋጣሚ እንደሆነ አውቃለሁ። ምን ማድረግ ይችል ነበር? መቆጣጠር ሊሆን ይችል ነበር። ለምን ብሎ ይቆጣጠረው? ብዙ ሰዎች በግልጽ ቦታ ይሸናሉ። ለዘመናት አድርገውታል። አሁንም እያደረጉት ነው። ስለ ሶሻሊዝምና ስለ ንጽህና ሊነገራቸው ይገባል። አቶ ይስሐቅም ይህ ነገር ሊነገራቸው ከሚገባ ሰዎች መሃል ነው። ለህዝብ ግልጽ የሆነ ቦታ መሽናት እንደሌለበት አያውቅም። ምልክቶችንና ስዕላዊ መግለጫዎችን አንብቦ መረዳት አይችልም። የቀበሌ ጽህፈት ቤት መሽናት ክልክል ነው፣ መከራከር ክልክል ነው የሚለውን ጽሑፍ አላነበበውም። ስለዚህ ሸና። ስህተት ነው? በትክክል። ህግ መጣስ ነው? ምናልባት። ነገር ግን ወንጀለኛ ነው? አይደለም። ወንጀለኛው በድህነትና በድንቁርና ያኖረው የተገረሰሰው ስርዓት ነው። ክቡር ዳኛ፣ አቃቤ ሕጉ አቋረጠው። መቼም ባልደረባዬ በአቶ ይስሐቅ ፋንታ የአጼውን አስከሬን ለፍርድ እናቅርብ እያል እንዳልሆነ እርግጠኛ ነኝ። ባልደረቦቼ ሙታንን ከዘላለማዊ እንቅልፋቸው የመቀስቀስ ኃይል እንዳላቸው አላውቅም ነበር በማለት መቶ አለቃ አራርሶ አንጓጠጠው። የተመልካቹ በሳቅ መንከትከት አቃቤ ሕጉን
እንደናደደው በግልጽ ይታይ ነበር።
የሚችሉ እንኳ ቢሆን እንደምንጠላው ንጉስ ያለን የሞተ ጅብ ማስነሳትን እንደ ጥሩ ሐሳብ አላቀርበው። እያወራው ያለሁት ሁላችንም ያናኗር ዘይቤያችን ሰለባዎች መሆናችንንና በዚያው ልክ የምንቀየር መሆናችንን ስለሚያስተምረን ታላቁ ሊቀመንበራችንም ስለሚደግፉት ሥርዓትና ርዕዮተ ዓለም ነው። አቶ ኢሳቅ ሊቀጣ ይችላል፣ ግን ወንጀለኛ አይደለም። እሱን መቅጣት ማለት አህያውን ፈርቶ ዳውላውን አይነት ነገር ነው። እስኪ ጉዳዩን በዝርዝር እንመልከተው። የአፍሪካን ምስል ማራከስ፣ የጀግናው ሊቀመንበራችን እናት የነሻካ ማንዴላ ንክሩማና የሉሙምባ እናት እንደ አቶ ኢሳቅ ባለ ድሃ መሃይም ሰው ትጎርፋለች? እናት አፍሪካ የኢዲ አሚንና የቦካሳን አይነት የማይታመንና ጸያፍ ስራዎች አላለፈችም እንዴ? እናት ተቃውማለኝ። ክቡር ዳኛ ቀቤ ጉ በመርፌ ተዋጋ ይመስል ከወንበሩ ተስፈንጥሮ ተነሳ። ኢዲ አሚን ምንም ድክመቶች ቢኖሩትም የአብዮታችን ሁነኛ ወዳጅ ነበር። ኢዲ አሚን ለተገንጣዮች የሞራል እርዳታ ይሰጥ እንደነበረ ለአቃቤ ሕጉ ላስረዳ ወዳለሁ አለ መቶ አለቃ አራርሶ። አቃቤ ሕጉ በቀላሉ ነገሩን የሚለቅ አልነበረም። ነገር ግን የሶማሊያ ተስፋፊዎች ጽኑ ጠላት ነበር። ከዋና ጠላቶቹ የአንዱ ስም ሲጠቀስ የተነቃቃው ዳኛ ይተንፍሶ እውነት ነው በማለት ጠየቀ። ክቡር ዳኛ በማለት መቶ አለቃ አራርሶ ድምፁ እየተንቀጠቀጠ ጀመረ። ኢዲ አሚን ከሶማሊያውያን ጋር የተጣላው ሞቃዲሾ በተደረገው የመሪዎች ስብሰባ ወቅት አይቶ የወደዳትን ሶማሌ ልጃገረድ እንዲያገባ ስላልፈቀዱለት ነው። ተገንጣዮች ላይ ያለው አቋም የእውነት አሳዛኝ ቢሆንም ሙሉ በሙሉ የግል ጥል ነበር። ካምፓላ ውስጥ እኮ ራሱ ቢሮ እንዲከፍቱ ፈቅዶላቸው ነበር። ልጅቱ ባለትዳር ነበረች በማለት ዳኛው ሲጠይቅ ጠበቃው የፎይታ ትንፋሽ ተነፈሰ። አላገባችም ነበር ክቡር ዳኛ፣ ግን ሶማሌዎቹ ድብን ያሉ ዘረኞች በመሆናቸው እንደ ኢዲ አሚን ያለ ጥቁርና አስቀያሚ ሰው ለልጅቱ አይመጥንም ብለው አስበው ነው። እንደኔ ከሆነ የራሳቸው መሪ እኮ ያን ያህል አይነግቡ አይደለም በማለት ደነፋ ዳኛ አይተንፍሱ። ንግግርህን ቀጥል። ስናገር እንደነበረው ቀጠለ ተከላካይ ጠበቃው፣ አፍሪካ ብዙ ቀልደኞችንና አሳዛኝ ግለሰቦችን አልፋለች። አሁን ስናወራው የነበረው ኢዲ አሚን ራሱ ብዙ ፎቶ አንሺዎች ባሉበት በሂልተን ሆቴላችን መዋኛ ገንዳ ውስጥ ከነ ቢጃማው ዘሎ ገብቷል እኮ። ጁልየስ ኔሬሬን እኮ ለጋብቻ ለመጠየቅ ዳብቶት ነበር። ራሱን ግማሽ ስኮትላንዳዊ አድርጎ ያስብ ነበር። ሌሎችም የጎሳ ስምምነትን የምርጫ ሂደት አድርገው የሚያስቡ ብዙ አሉ። አንድ ቧልተኛ ራሱን አጼ አድርጎ ካነገሰ በኋላ ናፖሊየን ነኝ ብሎ ያስብ ነበር። ሌላው የነብዩ መሐመድ ምስለ ስጋ ነኝ ብሎ አስቦ የገዛ ህዝቦቹን እጅና እግር ይቆርጣል። አንዳንዶች ዓለም አቀፋዊ ስብሰባዎች ላይ አሸንክታባቸውን እንዳጠለቁ ሲመጡ ሌሎች ፈርዖናዊ ግርዛት እያካሄዱ ስለ ሴቶች ነጻነት ያወራሉ። ይህ ሁሉና ሌሎችም ጉዳዮች በኢምፔሪያሊስት መገናኛ ብዙሃን ከፍተኛ ትኩረት ተሰጥቷቸዋል። ግን ማን አቶ ኢሳቅንና የሽንቱን ጠብታ አስተውሏቸዋል? ማንድም። እሱ ማንም አይደለም፣ በምንም መልኩም ጉዳት አላደረሰም። ሽንቱ ውቧን አፍሪካን ሊያጎድፍ የሚችልበት ምንም መንገድ የለም። የአንድ ሰው ሽንት እንደዚህ አይነቷን አህጉር ያጎድፋል ብሎ ማሰብም ሞኝነት ይመስለኛል። ክቡር ዳኛ፣ አቃቤ ሕጉ ተነሳ። ጉዳዩ እኮ የአቶ ኢሳቅ የሽንት መጠን አይደለም። በነገራችን ላይ እሱም ቢሆን በጣም በርካታ ነው። በምስማር እጦት የአስከሬን ሳጥን ክፍት ሆኖ ይቀራል። በጥይት እጦት የመሳሪያ ግምጃ ቤት ጥቅም የለሽ ይሆናል። ከጣሊያን ጋር በውጫሌ ያጋጠመን ሁኔታ እስከሚያስተምረን አንድ ነጠላ ቃል ጦርነት ሊያስከትል ይችላል። የአንድ ሰው ሽንት አንድ አህጉርን ሊበክል ይችላል። የምትናገረውን ጨርሰሃል? ዳኛው መቶ አለቃ አራርሶን ጠየቀ። እየጨረስኩ ነው ክቡር ዳኛ። ተከሳሹ የቀድሞ ጨቋኝ ስርዓት ሰለባ ነው። በቅድሚያ አእምሮ ውስጥ ካደራው የሸሪህ ድር ነጻ ሊወጣና ሊላቀቅ ይገባዋል። ማንበብና መጻፍ፣ ጠላቱና ወዳጁን መለየት ሊማር ይገባዋል።
በእስር ቤትና በጉልበት ሥራ ካምፕ ፈንታ ወደ ፖለቲካና ስነ ጽሑፍ ትምህርት ቤት መላክ አለበት ጨርሻለሁ ብሎ ተቀመጠ። አይኔን የብረት ቤት ውስጥ ወዳለው ሰው አዞርኩ። የዚህ ሁሉ ድርጊት ምክንያት ወደ ሆነውና እስካሁን ድረስ አንድም ቃል ወዳልተነፈሰው ሰው እስካሁን እንደቆመ ነው ሳይነገረው እንዳይቀመጥ ፈርቶ ፊቱ ላይ ምንም የማይነበብ በድን ሆኖ ቆሟል። ምን እያሰበ ይሆን? ከሁለቱ አማራጮች የትኛው እንደሚስማማው እያሰበ ነበር? የግዳጅ ጉልበት ሥራ ካምፖች ሰውን ሊያሳብዱ የሚችሉ በሚገባ ያልታወቁ ቀኖናዊ ሐሳቦች ላይ ያለማቋረጥ የሚካሄዱ ውይይቶች ካሉባቸው የመንግስት ፖለቲካ ትምህርት ቤቶች ይብሱ እንደሆነ እያሰበ ነበር? መገመት አልቻልኩም። ውሳኔ ከመስጠቴ በፊት ተከሳሹን የተወሰኑ ጥያቄዎች እጠይቃለሁ አለ ዳኛ ይተንፍሱ ወደ ተከሳሹ እየተመለከተ። ተቀመጥ። ይስሐቅ ተቀመጠ ወይም ወንበሩ ላይ ሄዶ ጭብጥ አለ። ጠንካራ የእንጨት ወንበር ላይ ስለመቀመጥ ሲወራ እንደዚያ ማለት ከተቻለ። ከወሎ ወደ አዲስ አበባ የመጣኸው ለምንድን ነው? ስራ ለመፈለግ። የተከሳሹ ድምፅ እጅግ ለስላሳ ቢሆንም ባነጋገሩ ከወሎ እንደመጣ ማወቅ ይቻል ነበር። መሬት የለህም? የለኝም፣ ጭሰኛ ነኝ። የማን ጭሰኛ? የአልጋ ወራሹ። አሃ፣ ስለዚህ ጨቋኙ ባላባትህ በግማሽ ሽባ ሆኖ በአሁኑ ሰዓት በለንደን ከተማ እየበሰበሰ መሆኑን ብታውቅ ደስ ሊልህ ይገባል። ስለ አብዮቱ ምን ታስባለህ? እኔ እኮ አንድ ደንቆሮ ሰው ነኝ። ከኔ የተሻለ የሚያውቁ ጥሩ ነው ካሉ ጥሩ ነገር መሆን አለበት። ለራስህ ጥሩ የሆነውን እንኳን የማታውቅ ሰው መሆንህን እየነገርከኝ ነው? የዳኛውን ንዴት በድምፁ ውስጥ ያስታውቅ ነበር። ይስሐቅ ሽምቅቅ አለ። ጌታዬ፣ እኔ ትምህርት ቤት ገብቼ አላውቅም። መሃይም ነኝ። የማውቀው መሬት አስተራረስ ብቻ ነው። አባቶቻችን እንደሚሉት ጭሰኛ እንደ አህያ ነው። ያድሃሪ ወይ! ዳኛው ጮኸ። አብዮቱ ለገበሬዎች መሬት ሰጥቷል። ተደራጅተዋል፣ ታጥቀዋል፣ ነጻ ወጥተዋል። በዚህ ከተማ ውስጥ ብዙ ጊዜ እንደመቆየት ከዚህ የተሻለ ታውቃለህ። በትክክል የት አካባቢ ነው የምትኖረው? የምኖረው መርካቶ ያለ ቀበሌ ውስጥ ነው። ካምቦዲያ ይባላል። ካምቦዲያ? ክቡር ዳኛ፣ አቃቤ ሕጉ ባልተጠበቀ ሁኔታ ጣልቃ ገባ። ካምቦዲያ አናርኪስቶች መርካቶ ውስጥ ለሚገኝ ዋና መደበቂያቸው ለነበረ ቦታ የሰጡት ስያሜ ነው። ልቅምቃሚ ዱርዬዎችና የተለያዩ አይነት ወንጀለኞች ከፍትህ የሚደበቁት እዚያ ነው። የሚፈቀድልኝ ከሆነ አንድ ነገር ልጠቁም አለ ተከላካይ ጠበቃው። የመርካቶ ካምቦዲያ በቀይ ሽብር ወቅት በአብዮታዊ መንግስታችን ከአናርኪስቶች ነጻ ወጥቷል። በመሆኑም ተከሳሹ አሁን የሚኖረው ልክ በደቡብ ምስራቅ እስያ እንደምትገኘው ሞክሽዋ ነጻ በወጣችው ካምቦዲያ ነው። እውነትም ካምቦዲያ? ሲል ዳኛው አጉረመረመ። መርካቶ ከሆነ የምትኖረው ስትሸና የተገኘበት ቀበሌ ምን ልትሰራ ሄድ? ስራ እየፈለግኩ ነበር። ምን አይነት ስራ? ማንኛውንም አይነት ስራ፣ ኩሊነትም ዘበኝነትም እሰራለሁ። እንዴት ነው ድሃ ሆነ ግን ደግሞ ለጠላ የሚሆን ገንዘብ የምታገኘው? ጠላ አልጠጣሁም፣ ያላህን ውሃ ብቻ ነው የጠጣሁት። ሙስሊም ነህ? አዎ። ምስጋና ይግባውና ሙስሊሞች መብታቸውን ያገኙት በአብዮቱ ምክንያት እንደሆነ አታውቅም? ለመሆኑ የቀበሌ ስብሰባዎች ላይ ሄደህ ታውቃለህ?
አዎ።
ምን ተማርክ? ሽማግሌ ነኝና አዳዲስ ነገሮች ብዙም አይያዙልኝ። ፖለቲካ ለእኔ አይነቱ ሰው ውስብስብ ነው። ነገር ግን አንድ የቀበሌ ጽህፈት ቤት ስታይ ቀበሌ መሆኑን ማወቅ አያቅትም። አልገባኝም። ይህን ጊዜ ነው አቶ ይስሐቅ ምንም ያህል አላዋቂ እንደሆነ ቢያስመስልም ተንኮለኛና ብልጣብልጥ እንደሆነ የገባኝ። እነዚህ ዘወርዋራ ጥያቄዎች ወጥመድ እየተዘጋጀለት እንደሆነ አውቋል። እሱም ሸምቅቆውን በገዛ አንገቱ ላይ የሚያስገባ አይነት አልነበረም። የራስህን ቀበሌ ጽህፈት ቤት ታውቃለህ? ምን እንደሚመስል ታውቃለህ? ሁሉም የቀበሌ ጽህፈት ቤቶች በዛም ማነሰም ይመሳሰላሉ። እንዴት ነው ታዲያ አንተ የሸናህበት የቀበሌ ጽህፈት ቤት መሆኑን ያላወቅከው? የኛ ቀበሌ መግቢያ በር ሁሉ ግዜ ክፍት ነው። ምስሎች፣ ጽሁፎችና ማስታወቂያዎች አጥሩ ላይ ይኖራሉ። ወደ ውስጥ ሲታይ ፎቶዎችና ማስታወቂያዎች ይታያሉ። ይሄኛው ግን መግቢያው ዝግ ነበር። ፎቶዎችንም ይሁን ማስታወቂያዎችን አላየሁም። በኋላ የቀበሌ ጽህፈት ቤት ይላል ብለው ያሳዩኝ ጽሁፍ እጅግ ደቃቅ ነበር። ስለዚህ ተጨርቄም ስለነበር ይሄ ቀበሌ ነው ብዬ ማሰብ ጭራሽ አልመጣልኝም ነበር። የሆነ ሆኖ ስንት ሰዓት ነበር? ዳኛው አቃቤ ህጉን ጠየቀ። ከጠዋቱ ወደ 3 ሰዓት ተኩል ላይ ነበር ክቡር ዳኛ። የቀበሌው መግቢያ ተዘግቶ የነበረ መሆኑ እውነት ነው? አዎ ክቡር ዳኛ፣ የቀበሌው ኃላፊዎች ሳምንታዊ ዝግ ስብሰባቸውን እያካሄዱ ነበር። ዝግ ስብሰባ ለማድረግ መግቢያውን በር መዝጋት ነበረባቸው? ክቡር ዳኛ፣ አቃቤ ህጉ ምቾት በማይታይበት መልኩ ፈገግ አለ። አንዳንዴ የቀበሌ ኃላፊዎች ምንም እንኳ ለስራቸው ጉጉት ቢኖራቸውም አንዳንዴ ነገሮችን ቃል በቃል ይወስዳሉ። እንዴት ነው? ምንም አይነት ምስሎችና ማስታወቂያዎች አልነበሩት። ስለዚህ ጉዳይ ታውቃለህ? የቀበሌ ኃላፊዎቹን ራሳቸውን አናግሬያቸዋለሁ። የሰጡትንም መልስ ይኸው ይዣለሁ። ፎቶዎቹና ማስታወቂያዎቹ የተነሱት ችኮ ጸረ አብዮተኞች ከዚያ ቀን በፊት ሌሊቱን ገነጣጥረዋቸው ስላደሩ ነው። ክቡር ዳኛ፣ የሰዓት እላፊውን ህግ መከበር መቆጣጠር የነበረባቸው የቀበሌ ጠባቂዎች በስራ ላይ ባሳዩት ቸልተኝነትና በጸረ አብዮተኛ እንቅልፍ ወንጀል የታሰሩ ሲሆን ለፍርድ የሚቀርቡ መሆኑን ላሳውቅዎ እወዳለሁ። ዳኛው ወደ ተከሳሹ ዞረ። በበርካታ ከባድ ወንጀሎች ተከሰህ ነው እዚህ የቆምከው። መሐይም ነኝ ትላለህ፣ ግን ያ ራሱ ወንጀል ነው። መሐይምነትህን በግልጽ ማመንህ በትንሹ ግልጽ የሆነ ጸረ አብዮተኛነትህን ያመላክታል። የጋማ ከብቶችም ያልተማሩ ናቸው፣ ነገር ግን አልታዘዝ ሲሉ በዱላ ይመታሉ። ሶሻሊዝም ንጹህ የተዋበ ከተማ ያስፈልገዋል። አንተ ግን ዋና ከተማችንን አቆሽሻል። ሶሻሊዝም እንደምናውቀው ለመንግስት አዛዥ መሆን ማለት ነው። አንተ ግን በመንግስት ተቋም ላይ ከመሽናትህ ባሻገር የሰራኸውን ለመናዘዝና የተሟላ ግለጅ ለማድረግ እምቢ ብለሃል። ይህ ከባድ ነገር ነው። ይህን ሁሉ ዘመን ከተማ ውስጥ ከኖርክ በኋላ ልታሳምነን የፈለግከውን ያህል ተራ ገበሬ ነህ ብዬ አላምንም። ከዚያም በላይ የምትኖረው ልብስህን ሳያወልቁ የውስጥ ሱሪህን ከሚሰርቁና ሸሚዝህን ከመስረቃቸው በፊት የሚሸጡልህ አይነት ሌቦች ከሚገኙበት የመርካቶ አካባቢ ነው። በል ንገረኝ፣ እውነት ንጹህ ነህ? ጌታዬ፣ ሕፃናት ብቻ ናቸው እውነተኛ ንጹሆች። አላህ እንደሚለው ሁላችንም ኃጢአተኞች ነን። ትልቅም ሆንን ትንሽ፣ ድሃም ሆንን ሀብታም፣ ንስሐ የሚያስገባ ኃጢአት አለብን። ስለዚህ እንዴት አፌን ሞልቼ ንጹህ ነኝ ይላለሁ? ነገር ግን ሆነ ብዬ ቀበሌው ላይ አልሸናውም። እንዲሁም በዚያ በተረገመ ቀን ከውሃ በቀር ምንም አልጠጣውም። በእኔ ችሎት ውስጥ ሆነ ስለ አማልክት አታውራ፣ ደግሞም ቀኑን አትርገም። ምን ታውቃለህ? ይሄኔ በአንድ አብዮታዊ አገር የሚከበር የበዓል ቀን ይሆናል። ዳኛ ይተንፈሱ ስራውን በተግባር ስሙን በሚመጥን ሁኔታ እየሰራ ነበር። ኃጢአተኛ መሆንን ታምናለህ? ሁላችንም የሆነውን ያህል ጌታዬ፣ መለሰ ተከሳሹ። ስለ ራስህ ብቻ ተናገር። ዳኛው አንባረቀ። አሁን ጸረ አብዮተኞች ራሳቸውን እንደ ቀናኢ ሃይማኖተኛ አስመስለው እንደሚያቀርቡ አታውቅም? አንተም ከነሱ አንዱ ነህ? አይደለሁም ጌታዬ። አጥባቂ ሙስሊም ነህ? የአባቴ ሃይማኖት ነው ጌታዬ። መስጊድ በየጊዜው ትሄዳለህ? በተቻለኝ ጊዜ ሁሉ ጌታዬ። ወንድም ጋዳፊ ለመጸለይ ወደ መስጊዱ የመጣ ጊዜ ነበርክ? እንደመጣ ሰምቻለሁ። ሌላስ ምን ሰምተሃል? ከዚያ በላይ ምንም ጌታዬ። የሆነ ሰው አንድ የሙስሊም አገር መሪ ወደ ዋናው መስጊዳችን መጥቶ እንደጸለየ ነግሮኛል። ምን ተሰማህ? አላህ የሚሰራባቸው መንገዶች አይመረመሩም። ሁላችንም በእሱ አይን እኩል ነን። አላህ ጸሎቱን እንዲሰማለት ተስፋ አድርጌያለሁ። የተከበረው እንግዳችን ሴት ጠባቂዎቹን መስጊድ ውስጥ በማስገባቱ ያጉረመረሙ አንዳንድ አድሃሪዎች እንደነበሩ የነገረ የለም? የለም ጌታዬ፣ ያንን አልሰማውም። ሴቶችን መስጊድ ውስጥ ማስገባት ትክክል ነው ብለህ ታስባለህ? እኔ አንድ ተራ ድሃ ሰው ነኝ። እናም እንዲህ አይነት ጉዳዮች ከኔ በላይ ናቸው። በሴቶች ነፃ መውጣት አታምንም ማለት ነው? የማንንም ሰው ነፃ መውጣት አልቃወምም። አላህ ሁሉንም ሰዎች ነፃ ነው ያደረገው። አግብተሃል? አግብቼ ነበር ግን ኮሌራ ይዟት ሞተች። የተገለበጠው ስራት ሌላ ሰለባ አረጋና ከሁለት አመት በፊት ነው ሞተችው። ከተመልካቹ መሃል በእንዲህ አይነት ሰዓት ለመገልፈጥ ያህል እብድ የነበረ ሰው ነበር። ዳኛ የተንፈሱ በቁጣ ተመለከተው። ፍጹም ጸጥታ። ዞር ብሎ ተከሳሹ ላይ እንደመጮህ አደረገው። በእርግጠኝነት ወደ ሆስፒታል ወስደ እንዳታሳክማት ስንፍና ይዞ ነበር ማለት ነው። መንግስታችን በመቶዎች የሚቆጠሩ ዶክተሮች እንዲያክሟቸው አዘጋጅቷል። አንተ ግን መስኪኗን ሴት ህክምና ሳታገኝ እንድትሞት አደረግ። ደግሞ በሶሻሊስት ኢትዮጵያ ሰው ሁሉ በኮሌራ ይሞታል ብለህ ለማወጅ አፍረት እንኳን አይሰማህም። ጌታዬ፣ እኔ እኮ ሚስቴ በኮሌራ ነው የሞተችው ብቻ ነው ያልኩት እንጂ ሰው ሁሉ አላልኩም። ለምሳሌ እህቴ ሁለት ወንድ ልጆቿ በተስቦ እንደሞቱ ነግራኛለች። እንግዲህ እንዴት ሰው ሁሉ በኮሌራ ሞተ ልል እችላለሁ? ፈንጣጣ፣ ተስቦና ኮሌራ ሁሉም ከአብዮቱ በኋላ ከሀገራችን ጠፍተዋል። ታላቁ ሊቀመንበራችን ይህን የምስራች ከአራት ዓመት በፊት አስረውናል። ምን እያልክ ነው? ታላቁ ሊቀመንበራችን የተናገሩት እውነት አይደለም ማለት ነው? ከተመልካቹ መሃል ሰዎች ትንፋሻቸው ቁርጥ ሲል ተሰማ። ለዚህ የብረት ቤት ውስጥ ለተቀመጠውና አሁን ደግሞ የባሰ ማጥ ውስጥ ለገባው ደሃ ሰው አዘንኩኝ። ጌታዬ አለ ተከሳሹ በእውነት ሐዘን የተሰማው መስሎ፣ እንዲህ ያለውን ነገር እንዴት ላስበው እችላለሁ? ልናገረው ይቅርና ታላቁ ሊቀመንበር ኮሌራና ተስቦ ጠፍተዋል ካሉ ቢጠፉ ነው። እኔም እህቴም ምንም የማናቅ ሰዎች ነን። ቢጠፉም እንኳ ስለተለያዩ በሽታዎች እናወራለን፣ እናወራም ነበር። ምን አውቃለሁ? ይሄን የሚስቴ የሞተችው በሳምባ ነቀርሳ፣ የእህቴም ልጆች የሞቱት በቡዳ ሊሆን ይችላል። ምናልባት እነዚህኞቹ በሽታዎች ደግሞ ዛሬም ተጣብቀውብን ካሉ ድረስ በቀበሌያችን ስብሰባ ላይ ምንም እንኳን ቃላትና ውይይቶች የተወሳሰቡ ቢሆኑም የተባለውን ፍሬ ነገር ይዤዋለሁ። እውነት ራሱ ማለት ታላቁ ሊቀመንበራችን ናቸው። እኔ ያልተማርኩኝ ስርዓት የድሃ ጨፈኛ ልጅ ከዚህ የተለየ ነገር እንዴት ላውቅ እችላለሁ? ከእርግጠኛ ሞት የሚያተርፈው በጣም አስደናቂ መገለባበጥና ስልታዊ አካሄድ ነበር የተጠቀመው። ተከላካይ ጠበቃው የመስማማት ዳኛውን በማባበል ለማዘናጋት ቢሆንም በሚመስል ሁኔታ ራሱን ሲነቀንቅ፣ ዳኛው ደግሞ እጅግ የተበሳጨ ይመስል ነበር። ደስ ብሎኛል አለ ዳኛው። ለወደፊቱ ጥንቃቄ አርግ። መሐይምነትህ እዚህ አመጥቷል። ከፈቀድክለት ደግሞ ባላሰብከው ፍጥነት ወደ ሲኦል ያደርሳል። አሁን ስህተትህ ምን እንደሆነ ገብቶሃል? ገብቶኛል ጌታዬ። ጥሩ። ቀደም ብለህ እንደዚያ ብትል ኖሮ እኮ የሁላችንንም ወርቃማ ጊዜ ታድን ነበር። ግን በጭራሽ ዝም ብለህ መከራከር ነበረብህ። መሽናት የሌለብህ ቦታ ትሸናለህ። መሐይም ነህ እና ያለማቋረጥ የሰው ስም ታጠፋለህ። በእርግጥ አንዳንድ ነገር እንደ ተማርክና ጥፋትህን እንዳመንክ መቀበል ይኖርብኛል። ይህንና በእድሜ የገፋህ መሆኑን ከግምት ውስጥ በማስገባት ተመጣጣኝ በሆነ ሁኔታ ለአስራ አምስት ዓመታት በመንግስት እርሻ ውስጥ ጠባይን የሚያርም የጉልበት ሥራ እንድትሰራ ፈርጃለሁ። በዚያም ጊዜ ውስጥ ማንበብና መጻፍ ትማራለህ። የሚቀጥለው መዝገብ ይጠራ። ተከሳሹ አቶ ይስሐቅ ናስር ዝቅ ብሎ ዳኛውን እጅ ነሳ። ተከላካይ ጠበቃው ተደስቶ ፈገግ ሲል፣ አቃቤ ሕጉ ደግሞ በመሸነፍ ስሜት ኩምሽሽ አለ። እኛ ተመልካቾቹስ እኔን ተውኝ። ነገር ግን ሌሎቹ በእፎይታ እንደተነፈሱ ልንገራችሁ። አንዳንዶቹ እንዲያውም ይሄ እድለኛ ሰይጣን ጭማሪ ጊዜ አገኘ፣ ኢትዮጵያ ውስጥ የአንድ ሰው ዕድሜ ጣሪያ 35 ዓመት ነው ምናምን እያሉ አጉረመረሙ። አስተያየታቸው ካስደነቃችሁ በእርግጠኝነት ኢትዮጵያን አታውቋትም።
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።